የኢትዮጵያ አንድነት ሬዲዮ ዘወትር እሁድ እንደ ኢትዮጵያ ሰዓት አቆጣጠር ከቀኑ 11 ሰዓት ተኩል እስከ ምሽቱ 1 ሰዓት በ88.9 ሜጋሄርዝ ለስቶኮልምና አካባቢው እንዲሁም በዓለም ዙሪያ ለሚገኙ አድማጮች ደግሞ www.ethiopatriotics.com በቀጥታ የሚያስተላልፈውን ፕሮግራም አሁን ጀመረ።
አድማጮቻችን እንደምን ሰንብታችኋል? ይያል የተለመደውን የዘወትር ያክብሮት ሰላምታችንን እያስቀደምን የዛሬ ታህሳስ 9/2009 ዓመተ ምህረት ወይንም እንደ አውሮፓውያን አቆጣጠር የዲሴምበር 18/2016 ቅንብራችንን ይዘን ቀርበናል። በቅድሚያ አንድ ከድረህ ገጽ የተገኘ ጽሑፍ እናስደምጣለን። የጽሑፉ ርዕስ ኮሲ ጾም ሲያድር ሙጃ ያበቅላል ይላል። በመቀጠልም አንድ ግጥም እናስደምጥና ልክ ከምሽቱ 12 ሰዓት የሳምንቱን ዋና ዋና ዜናዎች ይቀርባሉ። ከዜናዎቹ በኋላ አንድ አውዲዮ ቃለ መጠይቅ እናስደምጣለን። በመጨረሻም ሳምንታዊ የኢትዮጵያ አንድነት ሬዲዮን መልእክት ከተደመጠ በኋላ የስርጭታችን ጊዜ ይጠናቀቃል። አድማጮቻችን የስርጭታችንን ሙሉ ሰዓት ከኛ ጋር እንድትቆዩ የዘወትር ግብዣችን በማስቀደም የዕለቱን ስርጭት በሚቀጥለው ሙዚቃ ከፍተናል።
Follow, ኮሲ ጾም ሲያድር ሙጃ ያበቅላል። ኢልማ አባ ረጋሳ። በኢትዮጵያ ፖለቲካ ዙሪያ የሚሽጎደጎዱ ትንታኔዎችን አመለካከቶችንም ሆኑ መግለጫዎችን ደግፈም ሆነ ተቃውሜ ብሬን ከወረቀት አገናኝቸው አላቅም። አልፎ አልፎ አጋጣሚዎች ሲፈጠሩ ግን ከሰዎች ጋር ሐሳብ መለዋወጡም ሆነ አንዳንዴ ክርክር ቢጤ ማድረግ እንዳለ ሆኖ በብሔራዊ አጀንዳ ዙሪያ አደባባይ ሊወጣ የሚችል ቁም ነገር አቀናብሬ ለመጻፍ የውቀት አቅሙም ሆነ የጽሑፍ ተስጦ እንደሌለኝ ስለማምን ነው። አንዳንድ ቀልቤን የሳቡና በእኔ አቅም ልክ ናቸው የምላቸው ጉዳዮች ተጽፎ ሳነባቸውም ሆነ ተነግረው ሳዳምጣቸው ለመሳተፍ ነሸጥ ሊያደርገኝ ሞክርና አንዳንዴ ሐሳቤ በሌላ ሰው ተገልጾ አንዳንዴ ደግሞ ሳመነታታ ምንም ሳላደርግ የተነሳው ጉዳይ ቢያንስ በውስጤ ያረጅና አርፈዋለሁ። አገሬንና ወገኔን በክፉ ጊዜ ጥዬ የሸሸሁ በመሆኔ ሁሌም ውስጤ ሰላም ኖሮኝ ወይም ከራሴ ጋር ተስማምቼ እየኖርኩ አይደለሁም። ፍርሃቴንም አሸንፌ የውስጤን መሻት ልኖረው አልደፈርኩም። ባጭርና ግልጽ ቋንቋ ራሴን ለመግለጽ ፈሪ ነኝ። በቃ በፍርሃት ቆፈን ውስጥ ሆኜም ቢሆን በአገሬ ውርደትና በወገኔ ስቃይ ቆሽቼ እርር ድብን ማለቱ ግን እውነት ነው። በሽሽት ላይ ሆኜ ከስደተኛ ታጋዮች ጋር ተቀላቅዬ ታጋይነቱን መንፈሴ ዳርቶት አያውቅም። የስደት ሕይወት ከተቀላቀልኩ ጀምሮ እኔም ሆንኩኝ ሌሎች ስደተኛ ወገኖቼ ድርሻችን በአገራቸው ሆነው ሁሉንም ግፍና መከራ በመጋፈጥ ቆርጠው የሚታገሉ ወገኖችን በምንችለው ሁሉ ማገዝ ነው ባይ ነኝ። ዛሬ ያለ ወትሮዬ ይህችን ጽሑፍ ፈንቅላኝ ለመውጣት ምክንያት የሆኑኝ ኢትዮጵያዊ ማንነት የለም ዶክተር ጸጋዬ አራርሳ። ዶክተር ጸጋዬ አራርሳ በኤስቢኤስ ሬዲዮ የአማርኛ ቋንቋ ዝግጅቶች ላይ የሚያቀርባቸውን አስተያየቶች አብዛኞቹን ተከታትያለሁ። እርጋታ በተሞላበት ሁኔታ በስርዓት ተዘጋጅቶ እንደሚቀርብም አስተውያለሁ። ዶክተር ጸጋዬ አዲስ አበባ ተወልዶ ማደጉን ከሰላሌው ተወላጅ አባቱና ከአባይ ማዶ የጎጃም ተወላጅ እናቱ መወለዱን ከጎንደር ተወላጇ የቀድሞ ባለቤቱ ልጅ መውለዱንና የኦሮሞ ቋንቋውን እንኳን በወጉ ሳያውቅ በኦሮሞ ጥያቄ ዙሪያ የሚያቀርባቸውን አስተያየቶች ከግምት በማስገባት ለኢትዮጵያ ፖለቲካ እጾት የመፍትሄ ሐሳቦች ናቸው ብሎ የምሩን ያመነባቸውን ከወገኖቹ ጋር ለመጋራት የሚፍጨረጨር ቅን ወገን አድርጌ ነበር ስረዳው የኖርኩት። ግን ሁሌም ሸክሸክ የሚለኝ ስሜት አለ። ወያኔን ለበርካታ ዓመታት ሲያገለግሉ ኖረው ያገልግሎታቸው ወሮታ ተቆጥሮላቸው ለትምርትም ሆነ ለሌላ ጉዳይ ውጭ አገር ሲላኩ መጀመሪያ ትንፋሻቸውን አጥፍተው የመኖሪያ ፍቃዳቸውን በእጃቸው ካስገቡ በኋላ ወይም ትንፋሻቸውን በተቃውሞ ማሰማቱ ለጥገኝነት ጥያቄያቸው ጠቀሜታ እንዳለው ሲመክሩ ሲገነዘቡ ያንኑ ጠብ እርግፍ ብለው ሲያገለግሉት የኖሩትን ያገዛ ስርዓት ላይ 180 ዲግሪ ዞረው ጥምብር ኩሱን ሲያወጡ ስሰማና ሳይ በውስጤ ክፉኛ እታዘባቸዋለሁ። የበደሉትን ሕዝብ ይቅርታ መጠየቅና ንስሐ መግባት ያባት ነው። አቶ አሰፋ ጫቦ ድርሻ ድርሻችንን እናንሳ እንደሚሉት መቼም ዶክተር ጸጋዬ ደፍሮ የወያኔን ከፍተኛ የፖለቲካ መሪዎች ጨምሮ ካድሬ ዳኞችን ለማሰልጠን ሲቪል ሰርቪስ ኮሌጅ ለመመደብ መመዘኛው ዕውቀት ወይም ችሎታ ነው ብሎ ደፍሮ ይከራከራል ብዬ መገመት አልደፈርኩምና ነው። እሱ እንኳን ድፍረቱ ኖሮት ቢሞክር የቀድሞ አለቃውም ተማሪውም የነበሩትና በአሁኑ ጊዜ በአውስትራሊያ የኢትዮጵያ አምባሳደር የሆኑት ትርፉ ኪዳነ ማርያም የአቶ አባይ ወልዱ ባለቤት ዝም የሚሉት አይመስለኝም። የህዋት ወያኔ ተላላኪ ሆነው በመረጡት ሳይሆን በታዘዙበት የጎስ ሰልፍ ተኮልኩለው በቀጥታም ሆነ በተዘዋዋሪ ፍዳና መከራውን ሲያስቆጥሩት የኖሩትን ሕዝብ በደላቸውን ሳይናዘዙና ይቅርታ ሳይጠይቁ መልሰው ነጻ አውጪዎች እኛ ነን ሲሉ ምንድን ነው የሚባለው? ያንድ ጤናማ አእምሮ ላለው ሰው እንዲህ መሆን ይቻለዋልን? ዶክተር ጸጋዬ ኢትዮጵያዊ ማንነት የለም፣ እራስ አእምሮ አለ። ኢትዮጵያዊ ማንነት ነበረ፣ አለ፣ ይኖራል። አንተ ውስጥ አለ ወይም በግድ ይኑር አላልኩም አልልምም። ያ ከኔም አልፎ ተርፎ በሕይወት የሌሉትን ወላጆችን ያስወቅስብኛል። ባለጌ ልጅ ወላጆቹን እንደሚያሰድብ መቼም ሳትሰማ አትቀርም። ባለጌ ያሳድገዋስ ብሎ የኔን ኢትዮጵያዊ ማንነት የለም አትበልብኝ ብዬ ነው የምሞግትህ። በብዙ ሚሊዮን የሚቆጠሩ ኢትዮጵያውያንንም ያስቆጣን ይኸው ይመስለኛል። ብዙ አስረጅ እየጠቀስኩ ሐሳብህን መሞገት እችላለሁ። ለነገሩ በውስጤ ብዙ አውጥቻ ውርጄ ነው ልሞግትህ የተነሳሁት። ለምን ካልከኝ የጎሰኝነት ፖለቲካ እንደ መጠጥ ስካር አድሮ ይለቃል ከሚሉት ወገኖች ነበርኩ። እንዲያውም ከስካሩ አልፎ የዞረ ድምር ውስጥ ያሉም ይመስለኝ ነበር። አንዳንዶቹ ደግሞ ወደ አእምሮ ህመም ተለውጦባቸው በሐኪም እንደሚረዱ የማውቃቸውም አሉ። ህሙማኑን ከሚያውቋቸው ሰዎችም ሰምቼ አውቃለሁ። አንዳንዶቹ እንዲያውም ጎሰኝነትንም ሆነ ዘረኝነት ራሱ የአእምሮ መቃወስ የሚወልደው ነው ይላሉ። እኔ እንኳን ስለዚህ ምንም እውቀት የለኝም። አባቴ እንዳጫወተኝ በጣሊያን ወረራ ጊዜ በትውልድ አካባቢያችን አባቱ ወይም አያቴ ምዕራብ ሸዋ ውስጥ ጅባትና ሜጫ አውራጃ ከፋሽስት የጣሊያን ወራሪ የቀኝ ገዢዎች ጋር ሲዋጉ በባንዳዎቹ መሪነት ከሌሎች ዘመዶቹና ወገኖቹ ጋር ይማረካሉ። እንዴት እንደ ታሰሩም ሲያወጋኝ እግራቸውን በሚያስገባ ልክ ግንድ ተቦርቦሮ ሲያበቃ ከታች ሁለቱም እግራቸው በተቦረቦሩት ሁለት ቀዳዶች ይገባል። ከዚያ ከጉልበታቸው በላይ እንዲያልፍ ይደረግና በግንድ ሰንሰለት ይታሰራሉ ማለት ነው። በዚህ ሂደት የጉልበታቸው ሎሚ ፈሶ ብዙ ተሰቃይተው ሕይወታቸው ያለፈ የቤተሰቡ አባላትም ጭምር እንደነበሩበት አውግቶኛል። ይህን ሲያጫውተኝ ዝም ብሎ ተራወግ ሊያወጋኝ ፈልጎ እንዳልሆነና ይልቁንም ኢትዮጵያን ከቀኝ ተገዥነት ሕዝቧንም ከባርነት ለመታደግ የተከፈለውን ዋጋ ልብ እንድል መሆኑን እገነዘባለሁ። አያቴም ሆነ አባቴ የቀለም ትምህርት ለማግኘት ዕድል አላገኙ። አማርኛ መናገር አይችሉም። ለኔም ይህንን ታሪክ ሆነ ሌሎችንም ያወጋኝ አፌን በፈታሁበት የኦሮምኛ ቋንቋ ነው። አያቴም አባቴም ኢትዮጵያዊ ሆነው ኖረው ኢትዮጵያዊ እንደሆኑ በሚወዷት አገራቸው እቅፍ ውስጥ ለዘላለም አርፈዋል። በኤርትራ በረሃ ውስጥ ሁለት ውድ ወንድሞቼ የኢትዮጵያን ሉዓላዊነት ለማስከበር ሲዋጉ በክብር ተሰውተዋል። ኢትዮጵያዊንን በጎሳ ለመከፋፈል የመጀመሪያዎቹ ሞካሪዎች የፋሽስት ጣሊያን ወራሪዎች ይመስሉኛል። ሙከራውን ለማክሸፍ አባ ዶዮ ሰርገኛ ጤፍ አቅርበው ይህን መለያየት ከቻላችሁ ብቻ ነው ኢትዮጵያውያንን መለያየት የሚቻለው ያሉትን እንደገና ማስታወሱም ሆነ ማጤኑ ተገቢ ይመስለኛል። ስለ አባ ዶዮ ማንነት ለማወቅ ወደ ግንጭ ወረድ ብሎ ማንም ጠይቆ በቂ መረጃ ማግኘት ይቻላል። ወንድሜ ዶክተር ጸጋዬ፣ እረ የእነ አብዲሳ አጋ፣ ዘርአይ ደረስ፣ አሉላ አባ ነጋ፣ ገረሱ ዱጊ፣ ጃጋማ ኬሎና ስለ ሌሎችም ኢትዮጵያን ለመታደግ ስለ ሠሩት ጀብዱና የጀግንነት ታሪክ ምንም አልሰማህም? ስለ አብቹ አባትህ ምንም አላወጉህም? አብቹ ለጋ ለጋ ቶኬራ ሂን ማርማሪኒ ለቺቱ ነጋ ነጋ ቆሬና ሲወራኒኒ ተብሎ ሲዘፈንለት አልሰማህም? እናትህ ስለ በላይ ዘለቀ ጀግንነትና ኩሩ ኢትዮጵያዊነት ኢትዮጵያዊ ኩራትና ቁጭት በተቀላቀለበት ድብልቅልቅ ስሜት ተውጠው አላጫወቱህም? ይህን ካላወጉህ በድለውሃል ለማለት ያስደፍራል። ይኸውልህ ወንድሜ፣ እነዚህና እጅግ በጣም ብዙ ተመሳሳይ ከቤተሰቤ ጀምሮ የመላው ሀገሪቱ ልጆች በድፍን የኢትዮጵያ ምድር ላይ የከፈሏቸው መስዋዕትነቶችና በደማቸው የከተቡትና በእኔም ውስጥ የታተመው ኢትዮጵያዊ ማንነት የለም መባሉ አስቆጥቶ አብከንክኖ እረፍት ነስቶኝ ውስጤን ሲንጠኝ ከርሞ በራሱ ጊዜ እንደ እሳተ ጎመራ ፈነዳ፣ ጮኸት ሆነ። ኢትዮጵያዊ ማንነት ነበረ፣ አለ፣ ይኖራልም የሚል የማንነት የቁጣ ጮኸት ሆኖ እንደ በተርቱ ጋዜጠኛ ዓለምነህ ዋሴ ሲቃ እየተናነቀውና ትንፋሹ እየተቆራረጠ ቁና ቁና እየተነፈሰ ሊነግርህ የሞከረው ይሄንኑ ነው። ስሜቱን ለመቆጣጠር በመቻሉ አክብሬዋለሁ። አፍ ሲከፈት አንጎል ይታያል ነው የሚባለው። ዶክተር ጸጋይ፣ ላንተ ኢትዮጵያዊነትህ በፓስፖርትህ ላይ ብቻ ይሆንልህ። ያንተንም እምነት የሚጋሩ ካሉ እንደ እምነታቸው ይሁንላችሁ። ታዲያ የኛንም በእልፍ አላፍ ተከታይና ታያዥ ትውልድ መስዋዕትነት በውስጣችን የታተመውን ኢትዮጵያዊ ማንነት እንደ እምነታችን እንዲሆንልን ሊተውልን ይገባል። ሻምበል አፈወርቅ ዮሐንስ የጠላሽ ጠላን ስንኝ የቋጠራት በመጨረሻዋ ሰዓታቸው ነበር። ጥላሁን ገሰሰ አዚሞት ለመስማት አልበቁም። አቶ አክሊሉ ሀብተወልድም ደርግ ሊረሽናቸው ስማቸው ሲጠራ የሚረሽኗቸው ወታደሮች አገር ማስተዳደሩን ስለማይችሉበት እሳቸው ከተገደሉ በኋላ አገሪቱን ስለሚገጥሟት አደጋዎች በቁጭት እየተናገሩ ወደሚገደሉበት እንደ ተወሰዱ ተጽፎ አንብቤያለሁ። ይኸውልህ ዶክተር ጸጋይ፣ ኢትዮጵያና ኢትዮጵያዊ ማንነት ላንተ ባይኖር ሌሎችን ግን በሕይወት ዘመናቸው ብቻ ሳይሆን በተፈጥሮም ሆነ በግፈኞች እጅ ሕይወታቸውን ሊነጠቁ በመጨረሻው ሰዓት በሞት አፋፍ ላይ ሆነውም እንኳን የሚያዘሙላቸውና የሚንሰፈሰፉላቸው ናቸው። በጎሳ መነጽር ካልሆነ ነገሮችን ማየት ለሚሳናቸውና አንዳንድ መናኛ ክርክር ለማንሳት ለሚሞክሩ ግለሰቦች ስለ አቡነ ጴጥሮስ ሰምተውም አያውቁም ይሆን እላለሁ። ሞትን እኮ በጸጋና በክብር የተጎነጩት ስለ ኢትዮጵያዊ ማንነታቸው ነበር። ስለ ሰማዕትነት ገድላቸው በኢትዮጵያዊ ባለቅኔ ሎሬንስ ጸጋዬ ገብረ መድን ቀዌሳ የተደረሰውን ጴጥሮስ ያችን ሰዓት ተውኔት መመልከቱ የጀነራል ዋሲሁንና ካሳዬ ጨመዳንም የአውደ ግንባር ውሎችና የመሥዋዕትነት ገድሎች የሚያወሱ መጽሐፍቶችንም ገልበጥ ገልበጥ ማድረጉ ከሸውራራ እይታ ብቻ ሳይሆን ከትዝብትም ያድናል ባይ ነኝ። እኒህ ላብነት ያህል የጠቀስኳቸው ከኦሮሞ ቤተሰብ የወጡ ውድ ኢትዮጵያውያን ናቸው። እንዲያው እንደ አንዳንዶቹ ገበሮች አይደሉም። ኢትዮጵያን እንበታትናታለን፣ ኢትዮጵያህን ቢቲኔ ሲና ሎንዶን ላይ በተደረገው የኦሮሞ ምሁራን ስብሰባ ላይ ኢትዮጵያን እንበታትናታለን፣ ኢትዮጵያን ሂን ቤቲኔ ሲና የሚል ዛቻ መሰንዘሩ ታዝቤያለሁ። ከነገረ ቀደም ይችን ዛቻ ከተመለከትኩ በኋላ ስብሰባው በሙሉ ሙሉ በሙሉ የምሁራን እንዳልሆነ ተገንዝቤያለሁ። ለምን ቢሉ ይህ አይነቱ አባባል ከምሁር ቀርቶ ከማንኛውም ተራ ግን አእምሮ ጤነኛ ከሆነ ሰው አፍ አይወጣም ብዬ ስለማምን ነው። መጫር መበታተን የአዋፍ ባሕሪ ይመስለኛል። የተሰጠ እህል ሲያገኙ በልተው ብቻ ሄዱ። ኧረ በልተው ሳይጠግቡ ነው ጭረው በትነው ካፈርና ከደገላ መቀላቀል የሚጀምሩት። ጤነኛ የሆነ ሰው ግን የራሱን ቀርቶ የሰውም ስጥ እንኳን ዘገን አድርጎ ያልፍ እንደሆን ነው እንጂ ሲበታትን አላጋጠመኝም። በእኔ ግምት የኦሮሞ አክቲቪስቶችም ሆኑ ፖለቲከኞች መገንጠል መበታትን የሚባለውን ወንዝ የተሻገሩ መስሎኝ ነበር። መገንጠል የሕዝብን ሰብአዊ መብቶች መከበር እንዴት ሊያመጣ እንደሚችል ብየው ሊታየኝም ሊገባኝም ያልቻለ እሳቤ ነው። ያንን መንገድ ኤርትራም ደቡብ ሱዳንም ሄደውበት አይተነዋል። አልሰራም፣ ሊሰራም የሚችል አይመስለኝም። ዲሞክራትነት፣ አምባገነንነት፣ አድርባይነት፣ ኮሚኒስትነት፣ ሶሻሊስትነትም ሆኑ ሌሎች ፖለቲካዊ እምነቶች ወይም ርዕዮተ ዓለሞች ያንዱ ወይንም የሌላኛው ማኅበረሰብ ስብስብ ጎሳ፣ ብሔር፣ ብሔረሰብ ወዘተ የወል ወይም የጋራ አመለካከት እሴት ሊሆኑ አይችሉም። ስለሆነም ሰዎች በፖለቲካ ፓርቲዎች ለመሰባሰብ በሚጋሩት የፖለቲካ ፍልስፍና መሆን አለበት ብሎ ከሚያምኑ ወገኖች ነኝ። ርዕዮተ ዓለም ለእያንዳንዱ ግለሰብ የሚተው የምርጫ ጉዳይ ነው። የማህበረሰብ ስብስብ አባልነት ግን በምርጫ ሆኖ አያውቅም። በእኔ እምነት የኦሮሞንም የአማራንም ሆነ የሌሎች ዜጎች ሰብአዊ መብቶች ለማክበርም ሆነ ለማስከበር የሚያስፈልገው ለሰው ልጆች ሁሉ የሰብአዊ መብቶች መከበር፣ ራስን ማስገዛትና የአገዛዝ ስርዓትን ወደ ዲሞክራሲያዊ ስርዓት መቀየር ይመስለኛል። ቢያንስ ቢያንስ ግን የኦሮሞም ሆነ የሌሎች ጎሳዎች መብት ኢትዮጵያን ማፍረስን አይጨምርም። ለኦሮሞም ህዝብ ሆነ ለተቀረው የኢትዮጵያ ህዝብ የሚበጀው የህዋት ኢህአዴግን የአገዛዝ ስርዓት አስወግዶ በኢትዮጵያ የዲሞክራሲ ስርዓት እውን ማድረግ ከቻልን ብቻ ይመስለኛል። ኢትዮጵያውያንን ለየብቻቸው በብሔር ብሔረሰብ ወዘተ ማንነታቸው ተደራጅተውና ታግለው ሲያበቁ በጋራ ሆነው ፍትህ፣ ዲሞክራሲና እኩልነት የሰፈነባት ኢትዮጵያን እንገነባለን የሚለው ፈሊጥ ህወሓት ሄዶበት ሌላው ቀርቶ ወክለዋለሁ ለሚለው ለትግራይ ህዝብም እንዳልሰራ እንዴት ነው ማስተዋል ያቃተን? በተግባር እንዳየነው የጎሳ ፖለቲካ ጠቦ ጠቦ ከመንደር ይወርድና መጨረሻው ቤተሰብ ይሆናል። በህወሓት ያስተዋልነው ይሄንኑ ነው። ትግራይ ተብሎ ተጀምሮ ወደ አድዋ ወርዶ መጨረሻው በነመለስና አቦይ ስብሃት ቤተሰብ ቁጥጥር ስር ሆኖ የምናየው። የቀድሞ ኦነግም የኦሮሞ ብሎ የተጀመረው ትግል ወርዶ ወርዶ ከአንድ መንደርና የጸሎት ቤት በወጡ ግለሰቦች ለመሾፈር በቅቶ እንደነበር ሌላው ማስረጃ ይመስለኛል። የአዲሶቹ የኦሮሞ አክቲቪስቶችና መሪዎች ስብስብም ባሩሲ ልጆች ፊታውራሪነትና ሐረርጌዎች ደጀንነት ነው የሚሾፈረው ይባላል። ይቀርሳል። የኦዲዶችም ጀነራል ሁን ስለተባለ ጀነራል የሆነው ከገማል ገልቹም ሆነ ጀነዲን ሰዶኖና የመሳሰሉት ወደዚህ ስብስብ የመቀላቀላቸውን ዋና መለኪያውም ይኸው የጎሳ ፖለቲካ መገለጫው መንደርተኝነት ነው እየተባለ ነው። ለጊዜው አሪስነት። ይበልጥ አስገራሚ ጉዳይ ይህንን የማይሰራና መክሸፉ በገሃድ ያየነውን የከሰረ የጎሳ ፖለቲካ እናራምዳለን የሚሉ እንደ አዲስ መፍላት መጀመራቸው ነው። ለጊዜው ይበልጥ አስገራሚው ጉዳይ ይህንን የማይሰራና መክሸፍ በጋድ ያየነውን የከሰረ የጎሳ ፖለቲካ እናራምዳለን የሚሉ እንደ አዲስ መፍላት መጀመራቸው ነው። የአዲሶቹ የጎጥ ቡድኖች ጥድፊያ የኢትዮጵያ ሕዝብ የወያኔን አረመኔ ጎጠኛ አገዛዝ በቃኝ ብሎ ለመገላገል የተያያዘው ትግል ጫፍ በመድረሱ ይመስላል ጥድፊያው አይሏል። ከጥቂት ወራት በፊት አገር ቤት ዘልቀው ሲጨፍሩና ሲዶልቱ የከረሙ ሳይቀሩ ከኔ በላይ ታጋይ እያሉን ነው። መመስረታቸውን ሳንሰማ ጥምረታቸውን እያሳወቁን ነው። በስደት አየር ላይ ተወለድን የሚሉትን የደመና ላይ የጎበዝ አለቆች የእውነቱን ፍልሚያ በአገር ቤት እያካሄዱ ካሉት በላይ ሽለላና ቀረርቶን ሲያስነኩት ማየቱና መስማቱ ማሳፈርና ማሳዘን ብቻ ሳይሆን ጥርጣሬም የሚያጭር ነው። አዲሶቹ የአማራው ህልውና ታዳጊዎች ፉከራቸውን ያሰሙት ከአብድራፊ፣ ከካዛ ኢየሱስ፣ ከዳንሻ፣ ከመተማ፣ ከመተከልና ከመሳሰሉት መሆኑ ቢቀር ከሱዳንና ከኬንያ ቢሆን እንኳን ያባት ነው። ከአሜሪካ፣ ከአውስትራሊያ፣ ከአውሮፓ ወዘተ ተኩስ ከፍተው ወያኔን ድል በመንሳት የአማራን ህልውና ሊታደጉ ከዚያም ጉሮ ሽባይ ሊባል እነዚህ ዐይናቸውን በጨው ያጠቡ ይሉኝታ ቢስ የሥልጣን ጥመኞችና የወያኔ ተክሎች ሕዝብ ኃይል ሊላቸው ይገባል ባይ ነኝ። ሰከን በሉ ሊባሉ ይገባቸዋል። ይህን ደርሶ የትግል ፊታውራሪነት ለባለቤቱ ለአገሩ ቤቱ ሕዝብ ተትቶ በደጀንነቱ ተግባራት መረባረቡ ተገቢ ይመስለኛል። የአእምሮ መታወክ ያለባቸውንም በድፍረት የሐኪምም ሆነ የጸበል ክትትላቸውን በትዕግሥት እንዲቀጥሉ ወገናዊ ምክር መስጠቱ ከማንኛውም ማኅበራዊ ኃላፊነት ከሚሰማው ጤነኛ ሰው የሚጠበቅ የሞራል ግዴታ ይመስለኛል። ከዓለም የሰርቶ አደሮች ትሆናለች ዓለም አቀፋዊ ፊታውራሪነት ወደ ሊበራል ዲሞክራሲ ደቀ መዛሙርትነት ተረማምደው በነጻው ፕሬስ በኩል በመቆራረጥ ወደ ስደት ከወጡ በኋላ የአማራ ሕዝብ ህልውና ታዳጊዎች ነን ለማለት የደፈሩትና ሙሉ ጊዜያቸውን የሀገሪቱን ውድቀት፣ የሕዝቧን መከራና ስቃይ በመደስኮር ለራሳቸው የምቾት የወጥሩ የገቢ ማስገኛ ፕሮጀክት ያደረጉትም ከእነዚህ ጋር የሚመደቡ ሌሎቹ ማፍሪያዎች ናቸውና ራስን ከስሜታዊነት አላቆ ቆም ብሎ ማየቱ ቢያንስ ቢያንስ ራስን ከጸጸት ለመታደግ ይበጃል ባይ ነኝ። እኔ እንደ ተረዳሁት ለዚህ ሁሉ የተዳረግ ነው የአብዛኛዎቻችን እጆቻችንን አጣጥፎ መቀመጥና የኢትዮጵያዊነት አጀንዳ ባለቤት አልባ እንዲሆን መፍቀድ ይመስለኛል። ኮሲ ጾም ሲያድር ሙጃ ያበቅላል፣ ማሳ ጾም ሲያድር አረም ያበቅላል እንዲሉ።
አማራ ነኝ እንጂ አሁን አማራ ነኝ አማራ ነኝ እንጂ ከማረሻው ግርጌ ከቀርም በሩ ገመድ ከበሮቼ ጋራ ከጥቁር አፈር ጋር አብሬ መውጣ አብሬ መወርድ አንበሳን ታግዬ እንደ ፈረስ ወገብቼ ብዬ ማለምድ ሰማዩን አምኜ ስበት የማስገባ ለታቦት የምሰግድ አማን አርገኝ ብዬ ለጀማው የማረግድ ምጣድ ያመሰውን የጋመ ባቄላን ክክክክ ብዬ ጀላይ የማበርድ አማራ ነኝ እንጂ መንገር ሰፋይ ብዬ መንገር ከገባ ጋር ተነስቼ ማልነጉድ አማራ ነኝ እንጂ መሬቱን አምኜ አማን ኢማን ብዬ ባንተ ይሁን ብዬ ባንተው መጀን ብዬ አይኔን የማቀና የጎረቤት ማጀት ለምን ሞላ ብዬ በሰው የማልቀና ከወንድሞቼ ጋር ዘመዶቼ ጋር በሌማት የምቆርስ ንጣዩን እንጀራ አማራ ነኝ እንጂ አባይ ባጠገቤ አጥፎ የሚስመኝ ጣና በትንፋሹ ባይኔ የሚጠቅሰኝ ጎተራ እንደው እንጂ ለወንድሞቼ ራብ ማዴ የማያንሰኝ አማራ ነኝ እንጂ አማራ ነኝ እንጂ ልጅን በወገቤ ባንቀል ባያዝዬ ባገልግል በሰንሰል የሻገተ እንጀራ ጣቢታን ጠልጥዬ ጎጆን ያቀናው ቀን ከቀበሮ ጋር ማታ ከጅም መንጋ ከድብ ጋር ታግዬ መታመን የሚሉት መዋረድ የሚሉት የጥቁር አፈር ቃል በላይ ተሰርቶ በወንድሞቼ ላይ የተጣደው በደል የሚያብረከርከኝ የሚያስከስከኝ ጉልበቴ ስር ገብቶ አንበሳ ከጅብ ጋር እኔ በላ በላ ቦር ሲታገሉ አሞራና ውሻ እኔ ግጥ እየበጣጠሱ እየዘለዘሉ ባጥንት ተናጭተው በስጋ ሲጣሉ አንተምስ ልጄ ማስታብቅ ፍቅር የሚርበኝ እኔ ነኝ አማራ እንኳን ሰው እንደሚያራው ጫካው እንድካው ስለጥቁት የሚያንገበግበኝ እኔ አማራ ነኝ እኔም አማራ ነኝ ሰማይ ከዳ ብዬ ምድር ጦፈች ብዬ የከሳው በሬን አርጀም አልበላ ነጋልልኝ ብዬ የዘርጃም ብዬ ላንዲት ረሃብ ብዬ በሳት የማልቆላ በቂጣ የማልሽር የአባቶችን ግዝት የአባቶች የማላ አሁን አማራ ነኝ አሁን አማራ ነኝ ስሜ የጠገበ ማርና ነጭ ጤፍ ጮማና ብርንዶ ባልበላም በልተሃል ባልተኩስ ገለሃል ተብዬ የምጠራ ተብዬ የምፈለግ ፍርደኛ ጋሚዶ አቤት ባይ ባተሌ በሸንጎ በቀየው ስሜ ፍርድ ለምዶ አማራ ነኝ እኔ አማራ ነኝ እኔ ደብረ ግሸን ከርቤ ረጅም መቋሚያ እጄን ተደግፌ ታቀፌ መውጣ እንኳን የገዛ እጄን አሳልመኝ አለኝን አይዞህ እያልኩኝ ደግፌም አመጣ አማራ ነኝ ጓዴ ከጥማድር ሻዬ አምላክ የሰጠኝን ጥቅሽና ውልብኛ ሻግሬ እያየው ማማ ተቀምጬ አላፊያ አግዳሚውን ቅመሱልኝ የምል ከርሻዬ ቆርጬ አማራ ነኛው ጠላ የምጠጣ ባልበላሁ ዝርዝር ባልጠጣሁት ማጥጅ ሰክሬ መውጣ በኩርማን እንጀራ በድሪቶ ጋቢ በራፊ መቀነት አንጀቴ ተሳስራ በልቶብናል አሉኝ የወንዙን እንጎቼ ያገሩን እንጀራ ምነው ሆዴን ባዩት ምነው ጎተራዬን ባዩት ወንድሞቼ ይገባቸው ነበር እነሱን ያጠገብኩኝ የተራቁቼ ካቶምን በድዬ ምን አርጋቸው ነው አረበተው ይውኝ እህል የጓሸበት ወንድም የተራበ ሆዴ እኮ ባዶ ነው ውሃ ጠማይ ብዬ ሐሩር በላይ ብዬ ከመንገድ አልወጣ እኔ አይደለሁም የትኝ ውሃ ጠምቶኝ ለኛ ወንድሞቼ ባህር የማጠጣ በጭብጨባ ብዛት በምርቃት ብዛት ሞቅ ሞቅ አይለኝ ወደ ላይ አልወጣ በርግማን ውርጅብኝ በስድብ ነበልባል ተሰደብኩኝ ብዬ ወደ ታች አልመጣ ከላይ ነኝ አላልኩህ ከታችንም አላልኩሽ አለሁ በኩሌታ ማን ነው የሚሰፍረኝ ማን ነው የሚያጎለኝ ከባንዲራው ቀለም ከአባቶቼ ቦታ አሁን አማራ ነኝ አሁን አማራ ነኝ ጦቤ የምትባል የነጻነት ሰንደቅ ያንስ ትበጃጃንስ ተሰራ አንድ ላይ ሲማገር የተዋጋግራ እኔ አይደለሁም ወይ ወሃል እንኳን ያቆምኩ ወንድሞቼ ጋራ እንዴት ጎላሉ ካስቀመጡ መንበር ካስቀመጡ ስፍራ አሁን አማራ ነኝ የፈረሰ ማገር ይፈዘዘ ወራጅ የዛለም ሰስቶ እንደገና ንስራ ንትከል ይያልኩኝ ይደለኩ ድቤ ከተሰማ ባገር ከመቀ በኋላ በጅጌ በደቦ በቀዩ ታውጆ አዳምን ዋጋለው ሁሉም ሳሪ መዛሪ ያድርበት ይመስል በገፈፈ ክዳን በዘመመ ወጆ አረኔ አማራ ነኝ የቦዘኔ ቃሪያ የጥፍጥቂት ጣ የሳማነ ጮት የማሽላ ቆሮ እንጀራ ነው ብዬ እየገረገረ ቆርሽም በላ ጮማነው ይያሉኝ ቅቤደው ይያሉኝ ማጀቴን ያላዩ ሰምታዳሪ ሁላ አሁን አማራ ነኝ አሳድረይ ብሎ ቆራስጠይ ብሎ ተመጣ ከኔ ቤት አልጋዬን የምለቀው ቁልፍልፍ ብዬ መደብ የምተኛ በታበሰ ማጀት ጦቤን የምተኛ በባህሩ ማድጋ በተቋጠረ አንጀት አሁን አማራ ነኝ ታዲያ እኔ ባዳ እኔ ባይተዋር በወንድሞቼ ደጅ ሚዛን ያጎደለኝ ላይናቸው ቀልዬ በአባቶቼ ማጀት ሰርከም ግፈተናው ጻና ግባ ናውጣ ተብዬ ያባቶችን አገር ያርበኞቹን ልስት ያንተ ቤት አይደለም እያሉ ዘበቱ በሽሙጥ አይናቸው አባረሩ ይበጣ ባሮጀን ሰደድን ያለ ስንጥራፈር ያለ አንዲት ጦሪቃ የፈተሪ ጓዴ ሷላየም ብለው በጠቆረ ሰማይ ሌፍ በጠፍጨረቃ የስሙ ነገሯቸው ከነሻሾ ብረት ከነላሎ ማጀት ሺ ጊዜ ብታለም ማለቢያው ቢሞላ ያስሙ ነው እንጂ ፈርዶብኝ ነው እንጂ ባዋጅ አይደለም ወይ በሬት አይደለም ወይ ወንድሞቼ ጋር ፈትፍቼም በላ አሁን ከባዶ ለማስ ላይ ከዱባ መረቅ ላይ ዘመን የምሻግር ቅብ የሚሞላ ጣቢታ የጋገርኩ ታምር የምሰራ እኔ ነኝ ባንዲራው እኔ ነኝ ሰንደቁ እኔ ነኝ አማራ ሃሃ
አርባጆቻችን ከዝቀጥለን ሳምንቱ ዋና ዋና ዘመቻችን አስደምታለን ባለፈው ሳምንት ያማራው ህልውና ተጋሎ ባዳዲስ የጦርነት ግንባሮች ፍልሚያን እንዳካሄደና ድል እንደተቀዳጀም የተለያዩ ዘገባዎች ተሰጥተዋል እንደ ሰደድሳት እየተቀጣጠለ የመጣው ያማራው ህልውና ተጋሎ ከሱዳን ጠረፍ እስከ ራስ ደሸን ተራራ ጥግ ጃናሞራ መዛመቱንም ከሀገር የደረሰ ዜና ገልጿል በመተማቋራና በሰሜን በኩል ወያኔ በከፍተኛ መሳሪያ ተደግፎ ጦርነት ከፍቶ እንደነበርና በጎበዝ አለቆች የሚመራው ያማራው ተጋሎ አይበገርነቱ በማሳየት ጦርነቱ በበላይ ማጠናቀቁን ተገልጿል በሽንፈት የተዳከመ የመጣው የትግራይ ያኔ ፋሽስታም አወራይ ጦር ከፍተኛ ካህና የሞራል ጉዳት የደረሰበት በመሆኑ አዲስ ምልመላ መጀመሩ ነው ለመረዳት ተችሏል ወያኔ አማራውን በአማራው ለማስጠርስ ወጥ ነው ስልት መሰረት ወደ ጦርነቱ ግንባር የሚላኩትን ለመመልመል የተጀመረው ቅድ መክሸፉንም ምልመላው ሊካሄድባቸው ከታሰቡት አካባቢዎች የተላኩ መረጃዎች ተቆመውናል ከዚህ ቀደም ሲል በትግራይ ያኔ ፋሽስታይ ቡድን በጦርነቱ ግንባር የተመደበው ልዩ ኃይል አዛዥ ኮማንዶ ከሃራት አዋሎቹ ጋር በመሆን የአማራ ማንነት ተጋዳዮች እንደተቀላቀለ የሞርሾ ግን አማራ ድርጅት ባለፈው ረቡዕ ስርጭት ላይ ገልጿል ይበል እንዴ እንዳለ ወያኔ አማራውን ወጣት ለፖለቲካ ንቃት በሚል ወደ ተለያዩ አካባቢዎች እየተሰደዳቸው እንደሆነ ከአካባቢው ድረስን ዜና ማረጋግጧል በለበኩል ደግሞ የወልቃይት ህዝብ ያንን ኮሚቴ ኮሎኔል ደመቀ ዘውዱን ጨምሮ ባለፈው ረቡዕ የወያኔ ካንጋሮ ፍርድ ቤት የፌደራል ጠቅላይ አቃቤ ህግ የሽብርና የ202 ሚሊዮን ብር የንብረት መውደም ክስ ተጠያቂ አድርጎ አዲስ አበባ ለዳ ፍርድ ቤት እንዳቀረባቸው የድረስን ዜና ገልጿል ከታመኑ ዜናዎች እንደተገለጸው ከሆነ ወደ አዲስ አበባ መወሰዳቸው የተገለጸው የጎንደር ከተማ ነዋሪ ሆኑ አቶ መብራህት ጌታሁን ጌታቸው አደመ አተላይ ዛፌና አለና ሻማናቸው የሰቲቱ መራው ነዋሪ አቶ ነጋባን ተይሁንም በክሱ መከታታቸውም ተገልጿል በዲያስፖራ ውስጥ ከጥቂት ሳምንት በፊት በግንቦት ሰባት በኦሮሞ ዲሞክራሲያዊ ግንባር በሲዳማ ህዝብ ዲሞክራሲ ንቅናቄና የአፋር ህዝብ ፓርቲ መካከል የኢትዮጵያ ሀገራዊ ንቅናቄ በሚል ስብስብ የተፈራረሙት ድርጅቶች መሰረታቸው ጸረ አማራና ጸረ ኢትዮጵያ መሆኑ ተጋለጠ። በወያኔ አራዊቱ ህገ መንግስት ላይ ያቀነቀነው ስብስብ የዘር ፖለቲካን ከወያኔ ተረክቦ ለመፈጸሙ ፍላጎት እንዳለው በሁሉ ላይ ተገልጿል። ከኢትዮጵያ ህዝብ ውክልና ሳይኖራቸው ከሀገር አገር ከአህጉር አህጉር እየተንከራተቱ ድርጅት በማንጓለል ግንባር ፈጥረናል የሚሉት ድርጅቶች ልክ እንደ ወያኔ ህዝብን ከህዝብ ለያይቶ በማቆም በተለይም ከኢትዮጵያ ህዝብ ቁጥር ያመዘነ አማራ ተወካይ እንዳያገኝ ወይንም በውይይት ላይ እንዳይገኝ አድማ ማካሄድ የወያኔ ተላላኪዎች መሆናቸውን በግልጽ አሳይተዋል። ሞርሾ ግን የአማራ ድርጅት ወይንም ሌሎች አማራ ድርጅቶች እንዳይገኙ ግንቦቶችና ሸሪኮቻቸው ውሳኔ ላይ በመድረሳቸው የጸረ አማራነት አቋማቸውን በግልጽ አሳይተዋል። በእነዚህ ጸረ ኢትዮጵያ ቡድን ስብስብ ላይ በባንዳው ሻለቃ ዳዊት ወልደ ጊዮርጊስ የሸፍጥ ስራ ታግዞ ተላላኪ ሰዎችን በመመልመል የግንቦት ሰባትና የወያኔ ቋንቋ ፌዴራሊዝም አፍቃሪዎችን ፍላጎት ለማሳካት በጉባኤያቸው ላይ የሚገኝ አዲስ ባንዳ ለመሰየም መሞከር ከህዝብ ላይ ያላቸው በህዝብ ላይ ያላቸውን ንቀት ከመግለጽ ባሻገር እንዳሻንጉል ጠፍጥፈው ከነሱ የአድማስ ክለብ ውስጥ ለማስገባት የሚመለመሉ ባንዳ አማራዎች እንዳሉ ጅምራቸውን ይፋ አድርገዋል። አማራዊም በግንቦት ሰባት ተመስሎ በዲያስፖራ የተንሰራፋውን የወያኔ ምስል መታገል እንዳለበት ጥሪዎችም ተላልፈዋል። የኢትዮጵያነት ሬዲዮ ይህን በሰሜን አሜሪካ መሽጎ ለቀጣው ለአማራው እልቂት እየሰራ ያለውን ከፋፋይ ቡድን እየተከታተለ እንደሚያጋልጥ ቃል ይገባል። አድማጮቻችን ከዝናቻችን በኋላ አቶ ተክሌ የሻው ሞረሽ የወገን የአማራ ድርጅት ሊቀመንበር በቅርቡ በሶሻል ሚዲያ ላይ የኢትዮጵያን ሀገራዊ ንቅናቄ ተብሎ የሚጠራውን ድርጅትና ያጸደቀውን ሰነድ አስመልክቶ የሰጡትን አስተያየት እንድታዳምጡ እንጋብዛለን። በኢትዮጵያ ውስጥ ለተንሰራፋው ረሃብ $1 ቢሊዮን እርዳታ እንደሚያስፈልግ የተባበሩት መንግስታት ድርጅት ገለጸ። ድርጅቱ ድርቁ በአየር ጸባይ መለወጥ የተከሰተ ነው ካለ በኋላ ላለፉት 20 ዓመቶች በላይ በኢትዮጵያ ከ10 ሚሊዮን ህዝብ በላይ በምግብ እርዳታ ህይወቱ ተጠብቆ እንደኖረ አክሎ ገልጿል። ከቅርብ ጊዜ ወዲህ ደግሞ በተጨማሪ 5.6 ሚሊዮን ህዝብ ለረሃብ እንደተጋለጠና ከነዚህ ውስጥ 1.2 ሚሊዮን ደግሞ ህጻናቶች መሆናቸውን ማስታውቋል። ከዚህ ከያዝነው ወር ጀምሮ ለምግብ አቅርቦት የተባበሩት መንግስታት $1 ቢሊዮን ካለገሰ የከፋ እልቂት እንደሚደርስ ማሳሰቢያ ሰጥቷል። በአገሪቱ የምስራቅና ደቡብ ክፍል የተንሰራፋው ረሃብ ወንዞችን ከማድረቅ አልፎ የህዝቡ መተዳደሪያ የሆነው የከብት መንጋ ሁሉ እያረገፈ መሆኑ በድርቅ ከተጎዳው አካባቢ ህዝብ ወደ አዲስ ስፍራ መሸጋገር አስፈላጊ የሆነ መምጣቱን የተባበሩት መንግስታት ድርጅት ኤክስፐርቶች ግምታቸውን ሰንዝረዋል። ለዜጎች መራብና መታዘዝ ደንታ የማይሰጠው የትግራይ ወያኔ ፋሽስታዊ ቡድን በበኩሉ በሰጠው መግለጫ እርዳታው በአፋጣኝ እንዲላክልን መግለጫ ከመስጠት በስተቀር ስለ ረሃቡ የተባበሩት መንግስታት ድርጅት የሰጠውን ዘገባ ሳይተች አልፎታል። በመላይቱ አገሪቷ ላይ የተነሳሳውን ተቃውሞ ለማፈን አስቸኳይ ጊዜ አዋጅ በመደንገግ እየተራወጠ ያለው ወያኔ ዓለም አቀፉ ህብረተሰብ የዶላር እርዳታውን ከፍ እንዲያደርግ መማጸን አቅርቧል። ይበንዲ እንዳለ ፈረንሳይ ዜና ወኪል እንደዘገበው ከሆነ በኢትዮጵያ ውስጥ በተቀጣጠለው ህዝባዊ አመጽ ምክንያት እስከዛሬ ከ1 ሚሊዮን ህዝብ በላይ ከመኖሪያቸው እንደተፈናቀሉ በአገር ውስጥ ስደተኞች መሆናቸውን ገልጿል። ይህ ጉዳይ አስመልክቶ ወያኔ በሰጠው መግለጫ ዘገባው የተጋነነ ነው ሲል ተችቶበታል። በተባበሩት መንግስታት ድርጅት የንግድና የልማት ጉባኤ በከፍተኛ ደረጃ ባደረጉ አገሮች ሊያወጣው የዘንድሮ ሪፖርት እንደ አውሮፓ አቆጣጠር ከ2017 እስከ 2024 ባለው ጊዜ ውስጥ ወደ መካከለኛ ኢኮኖሚ ደረጃ ወይንም ከዝቅተኛ የእድገት ደረጃ ይወጣሉ ብሎ ካስቀመጣቸው 16 አገሮች ውስጥ ኢትዮጵያ ሳትካተት መቅረቷን ከሰሞኑ ይፋ አደረገ። የተባበሩት መንግስታት የንግድና የልማት ጉባኤ በየአመቱ በታዳጊ አገሮች በሚውላቸው ከዝቅተኛው ድልድል የሚገኙትን ወደ መካከለኛው ለመሸጋገራቸው በተለመው የእድገት ሚዛን መስፈርት ላይ በማስቀመጥ ከፈተሸ በኋላ ከአፍሪካ አንጎላ እና ኢኳቶሪያል ጊኒን ካላደጉ አገሮች ተርታ ወደ መካከለኛ ገቢ ካላቸው አገሮች ተርታ በማሰለፍ እቅድ እንዳለውም ገልጿል። የንግድና የልማት ጉባኤ በመጪው ከ2021 እስከ 2024 ባለው ጊዜ ከዓለም ካላደጉት አገሮች ተብለው ከተመደቡት ተርታ ይወጣሉ ከተባሉት አፍሪካ ጅቡቲ ብቻ መሆኗንም አስታውቋል። በድርጅቱ መስፈርት መሰረት አገሮቹ በሶስት ዓመቶች አማካይ ገቢ ስሌት አጠቃላይ ብሔራዊ የነፍስ ወከፍ ገቢ $1,035 ማስመዝገብ ይጠበቅባቸዋል። ከዚህ ባሻገር ከዝቅተኛ ታዳጊ አገሮች ተርታ ለመውጣት $1,242 ብሔራዊ የነፍስ ወከፍ ገቢ ማስመዝገብ እንዳለባቸው የልማት መመዘኛው ስሌት ይጠቁማል። ከዚህ ስሌት መመዘኛ ጋር የሰው ሀብት መስፈርት ጤንነት፣ የህፃናት ሞት፣ በትምህርት ቤት የሚገኙ ተማሪዎች ብዛት፣ የተማረ ህዝብ ብዛት፣ የተፈጥሮ አደጋ፣ ምርታማነት መሳሰሉት መሟላት ወደ ላይኛው እርከን እድገት ያሸጋግራቸዋል ሲል የተባበሩት መንግስታት ድርጅት የንግድና የልማት ጉባኤ ግምገማውን አጠናቅሯል። የአሜሪካ መንግስት የትግሮያን አገዛዝ የሰብአዊ መብት ይዞታ ያሳሰበ ሆኖ ለመግለጽ ልኡካን ከሶሙራ አዲስ አበባ መላኩን ይፋ አድርጓል። የሰብአዊ ጉዳዮች ኃላፊ የሚመራው ልኡካን ባለፈው ሐሙስ አዲስ አበባ የገባ ሲሆን የሐሳብ ነጻነት በጠፋበት ኢትዮጵያ አገዛዙ ያደረሰ ያለውን ግድያ፣ እስርና ግፍ ዋናዎቹ የውይይት አጀንዳዎች እንደሆኑም የውስጥ አዋቂዎች ገልጸዋል። ወያኔ ከቅርብ ጊዜ ወዲህ በአማራው ህዝብ ላይ ጦርነት በማወጅ የሚፈጽማቸው አለመናዊ ግድያዎችና ከአንዳመት በፊትም በመሃል ኢትዮጵያ ለተነሳሳው ህዝባዊ አመጽ አገዛዙ የሰጠው ምላሽ ለወዳጁ ለአሜሪካ ማሳፈሪ ሆኑ በዝምታ ለመመልከት እንዳልተቻለ የሉካኑ አባላት መንግስታቸው ነው ቅርታ አሰምተዋል። የአሜሪካ መንግስት ሉካኖች ከመላኩ ይቅርታ የአሜሪካ መንግስት ሉካኖቹን ከመላኩ ቀደም ሲል በኢትዮጵያ ፖለቲካ ጉዳይ ውቅናላቸው የሚባሉትን በዋሽንግተን ስብሰባ እንዳደረገም የውስጥ አዋቂዎች ገልጸዋል። እንደ አሜሪካ መንግስት አቋም ከሆነ የሰብአዊ መብት ማሻሻያ መደረግ አለበት የሚል ሲሆን፣ ዛሬም አሜሪካ የትግሮያን ፋሽስት ቡድን ጠግኖ ለማሸጋገር እቅድ እንዳለውም ጠቁሟል። የአሜሪካ መንግስት በኢትዮጵያ ጉዳይ የሚያነጋግራቸው አካሎች የለየላቸው ጸረ ኢትዮጵያ አቋም ያላቸው በመሆኑ የአሜሪካ እይታ ለህዝቧ ዘላቂ ጠቃሚና የአሜሪካን እይታ ለህዝቡ ዘላቂ ጥቅምና ለአገሪቷ ህልውና መጠበቅ ጋር የተያያዘ ስለማይሆን የፖለቲካው ቀውስ ባለበት ይቀጥላል ያሉ ወገኖች በኢትዮጵያ የሰብአዊ መብት ጉዳይ ምላሹ ወያኔ ከማጥፋት ጋር የተያያዘ ነው ብለዋል። በሌላ በኩል ደግሞ የትግሮያን ፋሽስታዊ ግዛዝ ሆን ብሎ የዘጋውን ማህበራዊ መገናኛ ዘዴዎችና ዜና አቅራቢ ድረገጾችን በመዝጋት የሚያደርጋቸው አፈናዎችና ማሳደዶች ህገወጥ መሆኑን በመግለጽ የነጻ ዜና አቅርቦች መከልከል የሰብአዊ መብት ጥሰት መሆኑን በመግለጽ የዓለም አቀፍ የሰብአዊ ድርጅት አዲስ ወቀሳ ሰንዝሯል። በመጨረሻም በደቡብ ሱዳን ያለው ሁኔታ ወደ አሳሳቢ ዘር ማጽዳት ዘመቻ ሊሸጋገር ተቃርቧል ሲል የተባበሩት መንግስታት የሰብአዊ መብት ኮሚሽን ገለጸ። እንደ ድርጅቱ አባባል ከሆነ ደቡብ ሱዳን ውስጥ የሩዋንዳው አይነት ዘር የማጥፋት እልቂት እንዳይፈጸም ዓለም አቀፉ ማህበረሰብ በአፋጣኝ መድረስ አለበት ሲል ስጋቱን ገልጿል። ደቡብ ሱዳን ከአጠቃላይ የጎሳ ጦርነት አፋፍ ላይ እንዳለች ብዙዎችም ይስማሙበታል። ይህ ሁኔታ ከተከሰተ አካባቢው ሙሉ በሙሉ ወደማያበራ ትርምስ እንደሚወስድ ግልጽ ነው ሲሉ ተቀማጭነታቸው ደቡብ ሱዳን የሆኑ የእርዳታ አስተባባሪ ባለሙያዎች ግምገማቸው ነው ሰጥተዋል። የሩዋንዳው መሰል መተላለቅ ከተከሰተ በተለይም ዩጋንዳ፣ ኬንያና ኢትዮጵያ የዙ ሰለባ መሆናቸው አይቀሬ ነው ብለዋል። የተባበሩት መንግስታት የሰብአዊ መብት ኮሚሽን በአካባቢው ሰላም አስከባሪ ኃይል በአስቸኳይ እንዲሰፍር እያሳሰበ ነው። ከቅርብ ጊዜ ወዲህ በክረምቱ ምክንያት ጦርነቱ ጋብ ቢልም ከዝናብ ወራት ማለቅ ጋር ተያይዞ አማጽያኖች የተለያዩ እንቅስቃሴዎች እያካሄዱ እንደሆነና የተፈራው እልቂት እውን ከመሆኑ በፊት ተጨማሪ ወታደሮችን ማስፈር አጣዳፊ መሆኑን እያሳሰቡ ነው። የሳምንቱ ዋና ዋና ዜናዎች ለዚሁ ይጠናቀቃሉ።
¡Gracias! ሌላው ትልቁ ችግር በአንጎላችሁ ውስጥ ያለው እርግጠኛ ነኝ ሁላችሁ የምታስቡት አማራው ሁኔታ ነው። በአሁኑ ጊዜ ሁኔታ ተለውጧል። ወጣቱ ትውልድ የዚህ ስርዓት ሰለባ ስለሆነ የአማራው ስለዚህ መደራጀትን አስፈላጊ ሆኖ ያገኝቶታል። ስለዚህ መደራጀት አለበት። ግን ይሄ ድርጅቱ አንድ አደረጃጀቱ የሚፈለግበት ደረጃ አልደረሰም። የአሁኑ ትውልድ ግን በአማራነቱ ስለተጠቃ የዘረኛ ፖሊሲ ሰለባ ስለሆነ ከኔ የተለየ ነው የሚያስበው። ነገር ግን በአማራነት መደራጀት ፍጹም አስፈላጊ ነው ስለተገኘ ዛሬ በግንባር ቀደምትነት ትግሉን የሚመራው የአማራው ህብረተሰብ ብዙ መስዋዕትነት እየከፈለ ነው። የአማራውን ህዝብ በማደራጀት ረገድ አስፈላጊ በሆነበት በአሁኑ ወቅት ባለቤቱ የአማራ ህዝብ ይወክለኛል ብሎ የሚያምንበት ድርጅት በማቋቋም ፕሮሴስ አጠናቅቆ እስከሚቀርብበት ጊዜ ድረስ ድርጅቱ አንድ አደረጃጀቱ የሚፈለግበት ደረጃ አልደረሰም። የአሁኑ ትውልድ ግን በአማራነቱ ስለተጠቃ የዘረኛ ፖሊሲ ሰለባ ስለሆነ ከኔ የተለየ ነው የሚያስበው። ነገር ግን በአማራነት መደራጀት ፍጹም አስፈላጊ ነው ስለተገኘ ዛሬ በግንባር ቀደምትነት ትግሉን የሚመራው የአማራው ህብረተሰብ ብዙ መስዋዕትነት እየከፈለ ነው። የአማራውን ህዝብ በማደራጀት ረገድ አስፈላጊ በሆነበት በአሁኑ ወቅት ባለቤቱ የአማራ ህዝብ ይወክለኛል ብሎ የሚያምንበት ድርጅት በማቋቋም ፕሮሴስ አጠናቅቆ እስከሚቀርብበት ጊዜ ድረስ ሁላችሁም ታም ምክንያቱም ስም ልጠራ እችላለሁ፣ ነገር ግን ብዙዎቻችን የማንቀበለው ሊሆን ይችላል ያ ድርጅት። ስለዚህ የአማራው ህዝብ ባለቤት ስለሆነ ያንን ድርጅት ፕሮሴሱን ጨርሶ አጠናቅቆ እስከሚመጣበት ጊዜ ድረስ በብዙ አዛውንቶች የአማራ አዛውንቶች ተነጋግረን ድጋፍ ያለው የአማራ ህዝብ ድምፅ ሆኖ በዚህ ንቅናቄ ውስጥ የሚሳተፍ አቶ ኃይለ ገብርኤል አያሌውን ሰይመናል። ስለሆነ በቅርብ ጊዜ ውስጥ በድርጅት መልክ አንድ ነገር ወጥቶ በአብዛኛው አማራ የሚቀበለው አንድ ድርጅት ተፈጥሮ ሙሉ ለሙሉ ተሳታፊ ደግሞ ተስፋ እናደርጋለን። ስለዚህ ምክንያቱ ለመግለጽ ነው። ይህም እንዲህ ሳንድ ጨነቅበት ቀርተናለን። ያላናገርነው ድርጅት የለም፣ ያላናገርነው ግለሰብ የለም። ግን በኋላ ኮንትሮቨርሲ ሳይፈጥር በትክክል
ተክሌ ይሻው የሞረሽ ወገኔ ሊቀመንበር መስመር ላይ ይገኛል። እንኳን ጋደኛው ስለሆነ አንተ ብለው ይሻላል። አቶ ተክሌ በቅድሚያ በኢትዮጵያን ፎረም ፎር ፖለቲካል ሲቪሊቲ የውይይት መድረክ ባቀረብንልህ ግብዣ መሰረት እንኳን ደህና መጣ። ቤቱን ሰላም በለልን።
እግዚአብሔር ይመስገን። እንኳን ደህና ቆየኝ። ለጌታ እንደምን አላችሁ? ታውቆ ከሰለ ታዳጆች እንደተከበታችሁ እግዚአብሔር ይመስገን። የነም ከወዳጆች ጋራ አሳዘን እንደ እንደስተን ፋሽን ደባ ወአት ድስፓቾ ይከልባ መሰግናለሁ። እግዚአብሔር ይስጥልኝ። አሁን
አመሰግናለሁ። አተክሌ ተክሌ ሰሞኑን የተፈጠረ አንድ ኮአሊሽን አለ። የአማራ ማን ነው? የአማራ እንኳን የለበትም። ኦሮሞ፣ ሲዳማና አፋር ወኪሎች ሆኖ ከግንቦት ሰባት አርበኞች ጋራ ህብረት ፈጥረዋል። እነኚህ ኢትዮጵያውያንን የሚሉ ድርጅቶች ናቸው። ባንተ አካሄድ ለዲሞክራሲያዊ መብት፣ የብሔር ብሔረሰቦች ጥያቄ፣ ራስ ዕድል በራስ የመወሰን መብት፣ የኦሮሞ፣ የጋምቤላው፣ የኦጋዴኑ እንዴት ነው የምታየው? እንዳለ ሪጀክት ነው የምታደርገው ወይስ ሌላ ሜካኒዝም አለ ይህን ችግር ለመፍታት?
ተማኝ ወንድሜ ከምትወደው ነገር ሁሉ የብክል የተመዥ ብክል ተወጣለች። ማፈታችን የተመዥ ብክል ሲሰጥሩት በጣም ተጠንቅቀው አይሰስብንም በናትክልን በሚል መንገድ ነው ጀርክን ያደረጉት። እና በዚህ የተነሳ አንድ መካሪ ለጥመት ይሄድና ማነው ላይ በድመት አፍንጫ ስር ታልፎ እንዲያው ምን የመሰለ የተመዥ ብክል አለ ያሏል። አይ ነገሩ ጥሩ ነበረ መንገዱ ባሰፋ አለች ይባላል። ይሄ የስብስብ በመጀመሪያ ደረጃ ሸፍት የተሞላበት ባለስራው ስብስብ ነው። የስብስብ ውስጥ ሰበሰብ ተጠይቄያለሁ። አማራ ድርጅት የለም የተባለው ክደት ነው። በጣም በሚያሳፍር መንገዱ ክደት ተጠይቄ እኔ ወደ ሰብስቡ ለመምጣት መጀመሪያ ስብስቡ ያመነበትን ነገር ማወቅ አለብኝ ብዬ መረጃው እንዲመጣ ተደርገ የመጣው መረጃ እንዳንዴ ግንቦት ሰባትን ፕሮግራም የተቀበለ ነው። ያለውን ህገ መንግስት የተቀበለ ነው። ያለውን የአስተዳደር መዋቅር የተቀበለ ነው። የኢትዮጵያን ህዝብ ህዝቦች ነው የሚለው ይለያያል። እና ያንን አይቼ ከመመሱን ወዳጆቼ ጋር መክሬ በዚህ አኳያ ኢትዮጵያን ስለማስከበር ሰነዱ ምን መሆን አለበት? ደግሞ የሚገርማችሁ ሰነዱ ኦልሬዲ እነዚህ አራቱ ድርጅቶች እነሱ ልክ የዚህ አሜሪካ መንግስት ፌዴራል ሲመሰረት አሳቆፍቱ ሀገሮች የበላይ እንደሆኑት የመጀመሪያዎቹ የፌዴሬሽኑ መስራቾች እንደሆኑት ሁሉ እነዚህም ራሳቸውን የበላይ አድርጎ ያንን ማሻሻል አይቻልም፣ የቀረው እየመታ መግባት ብቻ ነው የሚል አሳሪ አንቀጣለሁ። እና በዚያ እኔ ተዘጋጀ ሲጠብቅ ስገባ እንዳለ ሰውዬ ካለቃ ጋር ሲያነጋግረኝ ጠፋ። ላይብሬሪያ በሳምንት እንደምንገናኝ ተነጋግረን ከሳምንት በኋላ ጠፋና ከወር በኋላ ደወለልኝ። ምነው አለኝ። የጠፋሁት ተቸግሬ ነው። ግንቦት ሰባትና ኦሮሞዎቹ እነዚህ ጡለታ ወረሽና ተክሌ የሚመራው ድርጅት በዚህ ስብስቡ ሊገባ አይገባው ብለው እርግጥ አድርገውብኝ ነው። ለምን ስላቸው አንድ ጽሁፍ ሰጥቶኛል እና እሱ ሳይነግረኝ የጽሁፉ ርዕስ ነገርኩት። ጽሁፉ የሚለው በዚህ ወገዳ ኢትዮጵያ ወራሪ ማን ነው ተወራሪ ማን ነው የሚል መግለጫ ውስጥ ተጠቀሰ። ቅድም ያልኳችሁን ካርታ በማስገደፍ ሁለተኛ ነገር ጽፈታል። ያንን ያለ ነው እና ከሱ ጋር እኛ አንተባበርም ብለዋል። ስለዚህ አንተ ያልተቀበልህም አለ። አይ እኔም አመሰግናለሁ። እኔም በዚያ ሰነድ ውስጥ መጥቼ ልጅነት አፍሬንበት ነበር እንጂ በዛ መንገድ ኢትዮጵያን ሲገነባናስብ ብዬ ተለየው። ኋላትን ሲሰበሰቡ የቻለ የተደራጀ ጠፋ የተባለው ስበት ነው። አናግረውናል፣ ግን ስብስቡ ስለማይረባ አንደኛ አቋሙ ያ ነው። ሁለተኛ ለምንስ ግንቦት ሰባት እንደምናውቀው ጠቅላይ ድርጅቶች ጋራ በየሳምንቱ ነው እንዴ ተምራት ውገት የሚፈጠረው? የመጀመሪያዎቹ የደረሱ፣ ሁለተኛ የደረሰ፣ ሶስተኛ የደረሰ፣ አራተኛ የደረሰ ይነሳሉ መጠይቅ አይገባኝ። ይህ እንደሚገባኝ እነዚህ አቶዎች የሚፈጠሩት እየፈረሱ በቆጃ ጊዜ እየተፈለገ ነው ብያምናል። ይሄ በሲዳማዎቹ አፋሮቹም ያው ያላቸውን አቋም ምን እንደነበረ አውቃለሁ፣ ሰምቻለሁ። እነሱን አደርጋለሁ። አማራ የሌለበት እንቅስቃሴ የትም አይደርስም እና አማራ ፈልጉ እንዳሉ መረጃ አለ። እነሱን አደርጋለሁ። ሁለተኛ ሰዎች ናቸው። በኦሮሞዎች በኩል እንግዲህ ሌንጮ ምን ያህል በኦሮሞ ዘንድ ተቀባይነት እንዳላቸው ለዘዋር ምን ያህል እንደሚቀበሏቸው አሁን ያለው እንቅስቃሴ ምን ያህል እንደሚቀበላቸው አድማጭ ድረሱ። ስለዚህ እኔ የማየው እነዚህ ቡድኖች ትንሽ ቆሎ ወይ ወደ አሻሮ ጠጋ አይነት ነገር ነው የሚታየኝና ከጅምሩ በከውሸት ላይ ተደሰን እውነት አንደርስም። በየትኛውም ሎጂክ በሸርቅ የትም አንደርስም። እደባይ ስራ ቢያንች ቤታማናል ደግማያማናል አደራጅ ሰው ናቸው። ወረሽ ሰው ቅድም እንዳልኩ አለፈራፋ የተረጁ አሉ። እነሱን ማቅረብ ይቀላል ነበረ። አንድ በአንድ ግለሰብ ተወክሎ አስተማለት እና ያ እኔ ሸፍት ነው። ወደፊት ያድጋል አያድግም? ዘመኖቻችን እንዳሉት ሽንም እንደው ይገፋል፣ ትንሽም እንደው ይገፋል። እኔ እንደዚያ ነው መለከተው። ጌታ
አመሰግናለሁ። ተክሌ በጣም እናመሰግናለን። ያለማችሁ ያቀዳችሁ ሁሉ የሚሳካ በኢትዮጵያዊነታችሁ በጣም ከፍተኛ ከበሬታ አለን። በመጨረሻ ይሄ መጽሐፍቶቹን በተመለከተ ቤት ነው የምናገኘው የሚል ነገር አለና በአማዞን ነው ቤት ነው ማግኘት የሚቻለው።
ወጣሁ በሁሉም ስፖርት ይከላ ወአዩ አላቱ ወአዩ አላቱ ካቶ ካለበት ተማ ለለኛው ካናዳ አለ አውፋቱ ኢንላ ይልጋለ አውስትራሊያ ሁሉም ያቋረ አውስትራሊያ ባለም ያልከዋል ሁሉ እንደኛ ለተኝ ሲድን ማን ነው የዘላንም እንደዚህ ዋልፋት ዋሽንግተን ዲሲ ማን ነው ያክል ማን ነው እንግዲህ አትላንታ አለ ሳንዲያጎ አለ ሳን ሆዜ አለ ቴክሳስ አለ እና በነዚያ አካባቢ ታገኛቸዋቸው ያደረሰ ለእኔ በኮንሰርጀመሪ በሁለት የሆነት ስድስት ሰባት ዜሮ ዜሮ ስጋራት ደውሎ እዚህ ቦታ ያለው ተመለኛለ በዚነሰው መሰራለ ዋሽንግተን ዲሲ በሁሉም ሶስታሉ ዋላ ኢትዮጵያ አንድ ሶል ነው ካተኛ እንጦጦ አድራሽ አዳራሽ ዳማ ባለን ከምታቀው ሱፎች ይገኛል። በተረፈ ለእኛ በመላክ ቅድም ማልኳቸው ኢሜል ማድረግ ይችላለሁ። እንግዲህ ዋጋው 40 ብር ነው። ከሶስት ጋራ ከምባት 30 ብለ ምልካለሁ። አመሰግናለሁ። ይጌታ
ደህና ሁን ተክሌ ባይ
Yeah.
ወያኔና ግንቦት ሰባት ተወራራሽነት አላቸው። በኢትዮጵያ የዘውግ ጥያቄ በአደባባይ ብቅ ካለበት ጊዜ አንስቶ በኢትዮጵያነት ላይ አስከፊ ጉዳቶች ደርሰዋል። የአገሪቷ መንግሥታዊ አወቃቀር ያማራ ነው በሚል ጸረ አማራነት የመታገያ መድረክ እንዲሆን በመደረጉ በየጊዜው የተሰነዘረው የቂም በቀል ፖለቲካ ምክንያት ከፋፍሎ ማቆምን የሚተከብር የጥላቻ ሐውልት አሳንጿል። በትግሬው ያኔ ዘመን እልቂት ጠሪ ዘውግ ተኮር ቅስቀሳዎች ልጓሙን ባጣ ሁኔታ ተካሂዷል። ከጉራ ፍርዳ እስከ ደምቢዶሎና ግንቢ በቤኒሻንጉል ጉምዝና በሌሎችም ስፍራዎች በብዙ መቶ ሺህ የሚቆጠሩ የአማራ ሕዝብ እንዲፈናቀል ተደርጓል። ቤቱ ተቃጥሏል። ንብረቱ ጋይቷል። በገደል ተወርሯል። በቤት ውስጥ ተቃጥሏል። ኢትዮጵያ በዓለማችን ከሩዋንዳና ብሩንዲ ቀጥሎ ዘግናኝ እልቂት ከተደረገባቸው ሀገሮች መደዳ የቆመች አገር ነች። የትግራይ ያኔ አገዛዝ የኢትዮጵያን ገድሏን ከመውጋትና ከማፍረስ ጋር የሚጠቀምበትና የብሔር ጽንፈኝነት ህሊና የሚቀበለው ቋንቋ ተኮር ፌዴራሊዝም ድንበር በቀጣዩ አደገኛ መዘዝ እንደሚኖረው ገና ከጅምሩ ትንቢታቸውን ያካፈሉ የተለያዩ ትምህርታዊ ተመክሮዎችን ያጋሩ ብዙዎች ናቸው። ዘር ተኮር ፖለቲካ የስብዕና መራቆት በመሆኑ ውሎ አድሮ የዜጎችንና የአገርን ህልውና አደጋ ላይ እንደሚጥል ብዙ ተብሏል። የወያኔ አምባገነናዊ የጎሳ አገዛዝ በይዘቱ እልቂትና ግጭት ጠሪ በመሆኑ የዜጎችን ተስፋ ያመከነ መሰሪ አገዛዝ ነው። አገራችን ኢትዮጵያ ላለፉት 25 ዓመታት እጅግ አደገኛ የሆነ የህዝብ ጥላቻ የተሰበከባት አገር ነች። የአገር ህልውናና ሉዓላዊነት አውልቆ የጣለ ዘረኛ አገዛዝ እጅግ ዘግናኝ የሆኑ ቅስቀሳዎችን አስራግቷል። በደም ስራቸው ዘልቆ የገባው ጥላቻቸው ወደ ሌሎችም እንዲሸጋገር በማድረግ የተፈጥሮ ጥላት የሚሉትን አማራውን መዳረሻ ለማሳጣት በራሳቸው አምሳያ የፈጠሯቸውንና ግማሽ አካላቸው ለሆኑት በሚሰጡት ትዕዛዝ እየተመሩ ለትውልድ ተነግሮ የማያልቅ ግፍ እንዲፈጸም ያበረታታሉ። የማንነት ጥያቄዎችን ማራገብ፣ የብሔራዊ ቋንቋ እንድናጣ መደረግ፣ የሚፈርሰው ማህበራዊ ስሌት፣ የሚናደው ሀገራዊ ማንነት ህልውናችንን ከገደሉ ጠርዝ ያቆሙ ክስተቶች ሲሆኑ በቀጣዩ የአንድ አገር ብሔራዊ አንድነትና ፍቅር ለመቦርቦር መንገዱን ከፍቷል። ቀጣዩ አገሪቱ ድል በተቋጠረው የምሬት ጽንስ ፖለቲካዊ ሽግግር ይመጣል የሚለውን ተስፋ የሚያጨልሙ ሁኔታዎች እንዳሉም ለመረዳት ይቻላል። ወያኔ የመበታተኑን የክፋት መንገዱን ሲያበጁልን ተቃዋሚዎቹስ ምን እያደረጉ ነው? ከፖለቲካ ውጥረት ሊያወጡን የሚችሉ አሉ ወይ? የፖለቲካ መፍትሄያቸውስ ከወያኔ በተሻለ ሁኔታ የተቀመረ ነው ወይ? እነዚህና የቀሩት የጋራ የሆኑ ብሔራዊ አጀንዳዎች መቃኘቱ ተገቢ ነው እንላለን። የኢትዮጵያ ህዝብ የነጻነት፣ የመብት፣ የዲሞክራሲና የሉዓላዊነት ጥያቄ ትግል በከፋፋዮች መቅሰፍት ስር ከወደቀ ወዲህ የኢትዮጵያዊነት ምላሽ እንዳይደመጥ ጸረ ኢትዮጵያዊነትና ጸረ አማራ ኃይሎች ብዙ እየደከሙ ነው። የኢትዮጵያዊነት ኅብረት በትክክለኛ መንፈሱ መሪና አስተባባሪ ራዕይ ሰጪ ድርጅት እውን እንዳይሆን በዲያስፖራው ከሚንቀሳቀሱ ድርጅቶች አንዱ ግንቦት ሰባት ነው። በዲያስፖራው ውስጥ ተፈጠርኩ ካለበት ጊዜ ጀምሮ በሻዕቢያ ምሽግ ማግኘቱን ይፋ አድርጓል። ግንቦት ሰባት በኤርትራ ምድር ካሉ ከአስር የማያንሱ ድርጅቶች አንዱ ነው። ለበጎ ሳይሆን ለጥፋት ከተሰለፉት ለአገር ለወገን አብሮ መቆምን ችግር ውስጥ እንዲገባ በማድረግ ከፍተኛ ድርሻ የያዘው ግንቦት ሰባት ነው። ንቅናቄው የኢትዮጵያ ሕዝብ የአገር ፍቅርና ጠንካራ ብሔራዊ የነጻነት ስሜት ከሻዕቢያ ፍላጎት ጋር ተጣምሎ ሊራመድ ይችላል በሚል እሳቤ ብዙ ይዳክራል። በዝራችን ተደራጅተን በጽንፈኞች ኮርቻ ላይ እንድንፈናጠጥ ይፈልጋል። ለ25 ዓመታት ያህል የአገራችንንና የወገኖቻችንን ህልውና በንጥልጥል ላይ አስቀምጦ በመንደርተኛና ጎጠኛ አስተሳሰብ አቁራኝቶ የጥላቻና የእልቂት ዘመን ያመጣብንን አርሜናዊና ቀማኛ የትግሬ ወያኔ ፋሽስታዊ ቡድን በኢትዮጵያ ውስጥ ታይቶና ተሰምቶ በማይታወቅ አራዊተ ሕገ መንግሥት ስር እንድትገዛ ያደረገውን ዋናውን ጠላታችንን ገርስሰን አለመጣላችን በዋነኛነት ግንቦት ሰባትና የጸረ ኢትዮጵያ ኃይሎች መበራከት ያስከተለው መዘዝ ነው። በዘር ስሌት ሥልጣን ላይ የተቆናጠጠው የትግሬ ወያኔ ፋሽስታዊ ቡድን የኢትዮጵያን ሕዝብ ጽኑ ኢትዮጵያዊነቱ በኃይል በመደፍጠጥ በጎሳ ህመን ብሎ ለያይቶ አቁሞታል። ይህ ፋሽስታዊ ቡድን ኢትዮጵያን ለማፍረስ የኢትዮጵያን ሕዝብ በጎሳ በቋንቋ እስከ መገንጠል ሀገርና ሕዝብን ለመበታተን ፕሮግራም ነድፎ ከደደቢት በረሃ ከወረደ ወዲህ ኢትዮጵያ በፋሽስት ሥርዓት ደም እያለቀሰች ትገኛለች። ባለጌ ሥልጣን ሲይዝ ያብዳልና እነዚህ ባንዳነትን ከአያት ከቅድመ አያቶቻቸው ከጥብቅ አደራ ጋር በቅብብሎች ሲወርሱ የነበሩ በለስቀንቷቸው ሥልጣን ከያዙበት ዕለት አንስቶ ኢትዮጵያን ለማጥፋት የአማራ ሕዝብና የኢትዮጵያ ኦርቶዶክስ ተዋሕዶ እምነትን ማዳከም በሚለው እኩይ መንፈስ እየተመሩ ሕዝብን ከሕዝብ ለማጋጨት ልዩነቶችን አጉልተው በዜጎች መካከል አንድነት፣ መተሳሰብና መከባበር እንዳይኖር አድርገዋል። ፋሽስቶቹ በነገዶች መካከል የቻይናን ግንብ ለማቆም ግጭቶችን እያስነሱ አጥፊና ጠፊ ትውልድ አሰናድተዋል። የጥላቻ ሐውልት ገንብተዋል። ሕዝብን አደሄተው ፋሽስቶች በልጽገዋል። ዛሬ በአገራችን ኢትዮጵያ የግፎን ዋይታና እግዚኦታ ነግሷል። የግፍ አገዛዙ ከነግስ አንግሱ ነቅሎ ወደ ታሪክ ትቢያነት ለመጣል ትግሉ ተፋፉሟል። ኢትዮጵያዊነት የኢትዮጵያ ሕዝብ አደራና ኃላፊነት፣ የኢትዮጵያዊነት ብሔራዊ ስሜት በተቀዳሚ ለእናት አገርና ለሕዝቧ ፍቅር፣ ለሰንደቅ ዓላማዋ ክብር፣ ለአገር ድንበርና ለሉዓላዊነት ያለብንን ታሪካዊ ኃላፊነትና ግዴታ ላይ ያረፈ ራዕይ ይዘን ውድ አገራችንን ከትግሬ ወያኔ የዘረኝነት አገዛዝ መዳፍ ነጻ ለማድረግ የሚደረገው መስዋዕትነት በትክክለኛ ጎዳና ሊራመድ ያልቻለው የኢትዮጵያን ገድል መልሶ ለመገንባት የሚደረገው መሰናዶ ብዙ እክል እንዲገጥመው በመደረጉ ነው። ሀገርን ከመዓት ለማዳን ሲባል የሚከፈለው ትውልዳዊ መስዋዕትነት መራራ የሆነ ሊመጣ የቻለው ከግንቦት ሰባትና ሸሪኮቹ የጸረ ኢትዮጵያ አቋም ምክንያት ውጭ የዘለለ መነሾ አናገኝለትም። የአገራችን ፖለቲካ እጅጉን ውስብስብ እየሆነ የመጣውና በግላጭ የሚያሳየኝ ጭብጥ ጉዳይ ቢኖር የወያኔና የግንቦት ሰባት የፖለቲካ እይታ ተወራራሽ ሆኖ መገኘቱ ነው። ወያኔም ሆነ ግንቦት ሰባት ሀገራዊ ማንነትን በመናድ ማህበራዊ ስለቶችን በማፈራረስ ማንኛቸውንም ነገር ከማድረግ የማይቆጠቡ ለመሆናቸው በቁጥጥራቸው ባደረጓቸው መገናኛ ብዙሃን አማካይነት የሚነዙት ፕሮፓጋንዳ ግዙፍ ማስረጃ ናቸው። የዘውግ ተኮር ፖለቲካ ቅብብሎሽ እንዲፈጠር ግንቦት ሰባት ከሸሪኮቹ ጋር በመሆን የውጭ ኃይሎችን በመማጸን ላይ ናቸው። ግንቦት ሰባት እንደ ወያኔ ጸረ አማራ ነው። ከአገሪቷ ከፍተኛ ቁጥር ያለውን አማራውን በቀደሙት አባቶቹና አያቶቹ ታሪክ የሚያፍርና የሚሸማቀቅ እንዲሆን የኦሮምኛ ተናጋሪውንና የቀሩትን አናሳዎቹን ብቸኛ የጥቃት ሰለባ አድርጎ በማሰለፍ ወያኔና ግንቦቴዎች ተወራራሽ አስተሳሰብ አላቸው። በደምና በአጥንት የቆሙ የአንድነት አምዶችን ለማክሰም የሕዝብ ለሕዝብ መስተጋብርን ለዘመናት ያጸኑ ቅርሶችን ለመንደር ፖለቲካ ትግበራ ወያኔ የሚፈጽምበት መንገድና ግንቦቴዎች በዳያስፖራው የሚያቀነቅኑት ስልት ተወራራሽነት አለው። ሁለቱም ድርጅቶች ታሪካዊ ተጠየቂነቱን ሙሉ በሙሉ ወደ አማራው በመወርወር በነውረኛ የፖለቲካ ጨዋታ ተጠምደዋል። ለ25 ዓመታት ያህል የፈሰሰውን ደም የጠፋውን ሕይወት የተፈናቀለውን ወገን በገደል የተወረወረውን በመኖሪያ ቤቱ እንዲቃጠል የተደረገውን በእምነት ተቋማት ስፍራዎች ሁሉ ሳይቀር የጠፋውን ሕይወት ዘለን በአሁኑ ወቅት በወራቶች በሚቆጠሩ ጊዜያቶች ብቻ የተከፈለውን መሥዋዕትነት አንስተን ወያኔን ለመገላገል ለምን እንዳልተቻለ ስንፈትሽ የግንቦት ሰባትና የጠርዘኞቹ እንደሆነ እንረዳለን። በአገራችን ለለውጥ የሚከፈለው መስዋዕትነት ከሚገባው በላይ በሕይወት ዋጋ ተከፍሏል። በከፋ መልኩ ርኅራኄ አልባ ጭፍጨፋ፣ ለስር ለስደት ተጋላጭነቱ፣ የንብረቱ መውደም ለትግሬ ወያኔዎች መቀለጃ መሆኑ እንታገልልሃለን የሚሉት ራሳቸው የትግሉ ጥላቶች በመሆናቸው ነው። ካገዛዙ የተለየ የፖለቲካ አቋም የሚያራምዱ ባለመሆናቸው ምክንያት ለሁለንተናዊ ምስቅልቅሎች ዳርገውናል። ለዚህ በቂ ማሳያ የሚሆነው ግንቦት ሰባት በወያኔ አምሳያ ሊፈጠር የሚያስባቸው ህብረቶች ሁሉ እንደ ጧት ጤዛ እየከሰመ መሄዱ ነው። በጸረ ኢትዮጵያ ኃይላት ተደግፈው ጧት ማታ የሚያነበንቡት ፕሮፓጋንዳም ተቀናቃኝ ድምጻችን የማፈኛ መሳሪያ አድርገው ለርኩስ ተግባሮቻቸው መገልገያ እየተጠቀሙበት ነው። ግንቦት ሰባት በአማራው ህልውና ተጋድሎ ውስጥ በምታት ሊሮጥ ይፈልጋል። ከሰው ልጅ ህሊና ጋር ያልታረቀ ፕሮፓጋንዳ ጧት ማታ ስለሚወተውት ተጠየቅ በሌለበት ሁኔታ ኢትዮጵያዊነትን የማዳከምና የማማለል ሥራ እየሠራ ነው። ከሰሞኑ ላም ባልዋለበት ኩበት ለቀማ እንዲሉ ግንቦት ሰባት በአማራው የህልውና ትግል ውስጥ እጄ አለበት ሲል አስተዛዛቢ መግለጫ ሰጥቷል። በሚዲያ ፕሮፓጋንዳ አፍዝ አደንግዝ በሚግታቸው አስማታዊ ጥበብ የመረቀኑት ደጋፊዎቹ ላለፉት ብዙ ዓመቶች ዶሮን ለማስደንበር የሚያስችል የኮሽታ ድምፅ ያላሰማውን ድርጅት በአማራው ሕዝብ ተጋድሎ አናት ላይ ጭነውለታል። ግንቦት ሰባት በሀገሪቷ ቀጣይ ህልውና ፊት የተጋረጠውን የመበታተን አደጋን የዘለለ ዘውግ ተኮር ፌዴራሊዝሙን መሠረት አድርጎ በቅርቡ ከሦስት ድርጅቶች ጋር የኢትዮጵያ ሀገራዊ ንቅናቄ የሚለውን በዳያስፖራ መመስረቱ የብሔር ጥያቄ የሥልጣን መወጣጫ ነው በሚለው አቋሙ በቀጥታ ከወያኔ ጋር ያዛምደዋል። በአገሪቷ እንዳሽን የፈሉትን ከአስር የማያንሱ ተገንጣይ ንቅናቄዎችን ከኦጋዴን እስከ ጋምቤላ፣ ከቤኒሻንጉል እስከ አፋር ድረስ ያሉትን እየለዋወጠ በግንባር ስም፣ በጥምረት ስም፣ በህብረት ስም ያስተናግዳቸዋል። ወያኔ የነበረውን ቋንቋና ዘውግን መሠረት ያደረገ ፌዴራሊዝም አደገኛነት በተመለከተ ኢትዮጵያዊነት ለመምከርና ለማስጠንቀቅ የሚያቀርባቸውን ብጅቶች ግንቦት ሰባት ጆሮ ሰጥቶ ከማዳመጥ ይልቅ ስልጣን በማንኛውም ኪሳራ ለማግኘት መቋመጡ በትውልድ ተወቃሽ ያደርገዋል። ግንቦቶች በዚህ አስተሳሰባቸው በማንነት ቀውስ ውስጥ እንደተንገላቱ እንደሆነ ግልጽ ነው። ግንቦት ሰባት እንደወያኔ በጸረ ኢትዮጵያዊነት የሚያስከስስ ፍልስፍና ተጋርቶ ኢትዮጵያዊነትን ለማደብዘዝ ከጽንፈኞች ጋር አብሮ ይሰራል። ግንቦት ሰባት በተለያዩ ስሞች ሽፋን በሚፈጥራቸው ውሎች የመገንጠል ዓላማ ያላቸውን ነጥሎ በማስጮህ በማንነት ብያኔ እንዲነጣጠሉ በማደፋፈር የሚሸርበው ሴራ በምንም መልኩ ፍሬት የማይገኝ ጥፋት እንደሆነ በጽኖት ሊነገራቸው ይገባል። ከቅርብ ጊዜ ወዲህ የረጅሙን የትግል ምዕራፍ አንድ ብሎ የጀመረውን የአማራውን የህልውና ተጋድሎ ለትግል ከተነሳሳበት አጀንዳ ባሻገር ኢትዮጵያዊነት የፖለቲካ መፍትሄ ያካተተ በመሆኑ ህዝባዊ አገራዊ ንቅናቄ እምቢተኝነት ጥሪው ሀገር እንዳትፈርስ የመታደግ አቅሙን ያካበተ በመሆኑ ግንቦቶች በወሬ የመጥለፍ ምኞታቸውን ማቆም ይኖርባቸዋል። የትግሬ ወያኔ ፋሽስታዊ ቡድንም ህዝባዊ ትግሉን በመጥለፍም ሆነ ሰርጎ በመግባት ወደ ደም አፍሳሽ ነውጥ ለመግፋት እየተራወጠ ነው። አማራው ሞትን የመዳፈር ብርታት ባገኘ ቁጥር፣ ብርቱና ቆራጥ ጎበዛዝ በተበራከቱ ቁጥር፣ ተቃውሞ በሂደት እየጨመረ በሄደ ቁጥር ለሚፈለገው ስርዓታዊ ሽግግር አስገዳጅ ብቃት ወሳኝ ለመሆኑ ግልጽ ነው። እኛ ኢትዮጵያውያኖች የኢትዮጵያዊነት ራዕይ በምግባር ታንጾ ባላማ ጸንቶ በህዝብ ህሊና አድሮና ተቀርጾ አንዳችም ክፍተት ሳያሳይ በድል ጉዞ ተራምዶ የኢትዮጵያን ህልውና በደለደለ መሰረት ላይ አጽንተን ለቀጣይ ትውልድ ለማሸጋገር በዲያስፖራ ውስጥ የሚካሄደውን የጎጠኞች ሽርክና ሳናወላውል ለመታገል ንቁ ተሳትፎ ማድረግ ይኖርብናል። ለኢትዮጵያዊነት ስሜት ጭንቀትና ለአገር ህልውና ታማኝነት ያለን ወገኖች ቀን ያገር ፍቅር አለን ካለን በኢትዮጵያነት ግል ላይ ባገርም ሆነ ከሀገር ውጭ ባሉ የጸረ ኢትዮጵያዊነት አቋም ባላቸው ላይ ትግላችን ከመቼውም ጊዜ በበለጠ ማጠናከር ይኖርብናል እንላለን። ድል ለኢትዮጵያ ህዝብ።
Thank you. አራማን ወርደም የሚመለሰ ወራገዳይ
አርማጮቻችን ኢትዮጵያ እንደ ትሬዲዮ የዛሬውን ታሳስ 9/2009 ዓመተ ምህረት ወይንም የዲሰምበር 18/2016 ስርጭታችን ለማጠናቀቅ ጥቂት ደቂቃዎች ይቀሩናል። የዛሬውን ስርጭት አሰናገናችሁ ቴዎድሮስ በቀለ ወርቁ ሞላ ለም ተኮላ ወርቁ ደህና ቆዩልን ደህና ሰምቱልን ይላል። በዚሁን ሰነባበታችኋለን። ድል ለኢትዮጵያ ህዝብ።
Jalo, 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 j ቸም ታመን ታመን አንገት ዘፍተን አንከር አንድ ነገር አንድ ነገር አንድ ነገር አንድ ነገር አረሱት 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 ይሉኛል ያው መራመሬት አረሱት አረሱት ይሉኛል የማተማመረት ያርማጅ ወልመረት ያው የኛራ ያው የኛነታ
ሰው የጋንዛ ቃሉን መቻት ዋለ ወቶስ ሲፋ